ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርዝ በ22 ሜትር ባንድ በ13865 ኪሎ ሄርዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእሁድ ነሐሴ 15 2008 ዓመተ ምህረት ምሽት ፕሮግራም ነው። በኢትዮጵያ ጉዳይ ስጋት አዘል ውይይት
ያለውን ነባራዊ ሁኔታ ስናየው በምንም አይነት በመዘኛ አሁን ያለውን ችግር መፍታት አቅም ያለው ስርዓት አይደለም።
የዲሞክራሲ ተቋሞች ለዚህ እንደዚህ እየፈጠርን ነው የምናስተካክለው እንጂ ኢህአዴግ ከመንግስት በማውረድ አይደለም። መንግስት ደግሞ መምራት አቅተኛል አላለም፣ ዜጋውም መምራት አቅተታል አላለም። ጥያቄ ነው እያነሳ ያለው።
ኢህአዴግ ራሱን እንዲያሻሽል በተደጋጋሚ ጊዜ ጥሪ ቀርቦለታል፣ ከህዝብ ቀርቦለታል፣ ከተለያዩ ድርጅቶች ቀርቦለታል። ግን አልተቀበለውም፣ ረግጦት አልፎታል። ስለዚህ ዘለዓለም ኢህአዴግ እየጠየቁ መኖር ከሞኝነት የሚያስቆጥር ይመስለኛል።
አራት ሰዎች አስተያየቶቻቸውን ያንሸራሸሩበት ውይይት አለን። አብራችሁን ቆዩ። አሁን ወደ መጀመሪያው ዘገባ ልውሰዳችሁ። ከትናንት በስተያ አርብ ነሐሴ 13 2008 ዓመተ ምህረት ችሎት ፊት ይቀርባሉ ተብለው ሲጠበቁ የነበሩት ከወልቃይት ህዝብ የአማራ ማንነት ጥያቄ አቅራቢ ኮሚቴ መሪዎች አንዱ የሆኑት ኮሎኔል ደመቀ ዘውዴ ለሁለተኛ ጊዜ ሳይቀርቡ ቀርተዋል። በዕለቱ ፖሊስ ተከሳሹን ያላቀረበበትን ምክንያት ለማግኘት ስንደዋውል ነበር። ምንም እንኳ ዜናው ተቀንጭቦ የተነገረ ቢሆንም ከተለያዩ ወገኖች ያገኘናቸውን ምላሾች ዛሬ በመጠኑ እናሰማችሁ። የኮሚቴው ዋና ጸሐፊና የህዝብ ግንኙነት ኃላፊ አቶ ተሻገር ወልደ ሚካኤል ላቀው ተሰማ፣ እንዲህ ነው ራሳቸውን የሚጠሩት፣ ኮሎኔል ደመቀን የታሰሩበት ሄደው እንዳዩዋቸውና እንደጠየቋቸው እንዳነጋገሯቸውም ገልጸውልኛል። ስለ ሌሎቹም የኮሚቴው መሪዎች ሁኔታ አንስተናል።
እንግዲህ ኮሎኔል ደመቀን በተመለከተ በተለያዩ ህብረተሰቦች የተለያዩ የሚነሱ ነገሮች አሉ።
ምንድን ናቸው?
እንደኛ እንደ ወልቃይት ጠገዴ የአማራ ብሔር ኮሚቴዎች ወይም ደግሞ የእኛ ማህበረሰብ ጉዳዩን ከማንም በላይ ምንም እንኳ ከኢትዮጵያውያን ወንድሞቻችን ከአማራ ህዝብ ጋር አብረን ብንከታተለውም እኛ ደግሞ የጉዳዩ የችግሩ ተጋፋጅ ስለሆነ በበለጠ በጥብቅ ነው የምንከታተለው። ከትናንትና ወዲያ ከማህበረሰቡ የሆነ ኢንፎርሜሽን ነበረ። ወደ ሶስት ሰዓት አካባቢ
ምን የሚል
በጎንደር ከተማ በርከት ያሉ የመከላከያ ሰራዊቶች ስለታዩ፣ በተለይ በግልጽ ስሙ አጋዚ እየተባለ የሚጠላው ሰራዊት በፒያሳ አካባቢ ስለታየ ማህበረሰቡ ከሶስት ሰዓት ጀምሮ ስልክ ተደውሎልናል፣ ጥንቃቄ የምታደርጉ የሚል።
ከመቼ ሶስት ሰዓት?
ከትናንትና ወዲያ ማለት ነው። ዛሬ አርብ ነው እንግዲህ፣ ሮብ ማታ ማለት ነው።
ማን ነው ደዋዩ?
ማንኛው ማህበረሰቡ ሁሉ ሰው የራሱ ጉዳይ ስለሆነ ይከታተላል። እንግዲህ ስም መጥቀስ አያስፈልግም።
አዎ፣ ለጥቆማ ማለት ነው የሚነግሯቸው የሚደውሉላቸው።
አዎ።
እሺ።
ከዛ በኋላ እኛ ተነሳን ጠዋት። እኔ እንዲያውም የመንግስት ሰራተኛ ነኝ፣ ወደ ስራዬ ገብቼ ከዛ በኋላ አስፈግጄ ወደ ሀያ የምንሆኑ ወጣቶች የኛ ልጆች ወልቃይት የወልቃይት ልጆች ጠገዴ ወልቃይት የአርማጭሆ ልጆች ነን። ኮሎኔሉን በአግባቡ ሂደን ጠይቀናቸዋል እና በቦታው የነበረው አካባቢው በጣም ሰላም፣ ደስ የሚል ግቢው፣ በተለይ ማመስገን የምፈልገው የማረሚያ ቤት ጥበቃዎች በጣም ኮሎኔሉን በጥንቃቄ ነው የሚጠብቋቸው። ምክንያቱም እኔ በእድሜ ትንሽ ገፋ ያልኩ ስለሆነ ብዙም ስፔሻል በስራ ባህሪ ስለሚያውቁኝ በእኔ ላይ ተጽዕኖ አላደረጉም። ግን በወጣቶቹ ላይ በተለይ እያንዳንዷን መሳሪያ የነበራቸውም ፍቃድ ያለው መሳሪያ ያላቸው ወጣቶች ነበሩ። ተፈትሸው እያንዳንዷ ተጠርጥረ ነው የገባ ነው ለኮኔ ደህንነት ሲባል ማለት ነው። ከገባም በኋላ ልዩ የሆነ ቦታ ላይ ነው ተቀምጦ ያገኘናቸው። ጠይቀናቸው በጥሩ ሁኔታ ተለያይተናል። በአስራ ሶስት ቀጠሮም ለነበረ እኔ አልሄድኩም ከቦታው ግን ተወካይቻለሁ። በኮሚቴው ተወካይች ያለው ግን የጎንደር ወጣቶች ጉዳዩ የራሳችን ነው ብለው ስለሚይዙት እስከ ፒያሳ አካባቢ ተዘግቶ ኮኔሩ ፍርድ ይቀርባሉ ተብለው ህዝቡ ወጣቱ ወጥቶ ነው የነበረው። በቁጥር ለማቅረብም አይቻልም። ምክንያቱም ከተማዋ ላይ ከበርከት ያለ የልዩ ኃይልና የመከላከያ ሰራዊት እኔ ያየኋቸው ራሱ ወደ አራት የሚሆኑ ፓትሮሎች ከባድ መሳሪያ ጭነው ሲዘዋወሩ ነበሩ። ህዝቡ ግን እንዲያውም እንደ ዝንብም አላያቸውም ህዝቡ። ምክንያቱም የኛ ዜጎች ስለሆኑ ብዙም ጥርጣሬ አልነበረውም ህዝቡ። ያው ሲዞሩ ነበሩ፣ ግን እነዛ ወጣቶች ኮሎኔሉ ስለሚቀርቡ በነቂ ስለወጡ ቦታው ስለተዘጋ በዛሬው ቀንም ወደ ፍርድ ቤት ማቅረብ አልተቻለም። እንግዲህ በተኛ ኮሚቴዎች የቀረበልኝ ምንድን ነው ለሀያ አራት ተቀጥረዋል።
ለነሐሴ 24
ነሐሴ 24 ይህን ያለው ሌላው ከዚህ ግን አብሬ እንደው እንደ አጋጣሚ ሆኖ የምነግርህ በአካባቢያችን እኛ በአማራ ብሔርተኝነት ብለን ወይ ደግሞ እኛ የነበረው ባህላችንም ስራችንም ሁሉም ስሜታችንም ያው የአማራ ህዝብ ነን፣ ከአማራ ጋር ነው የነበርነው፣ አማራ ነን የሚል አመለካከታችን የነበረው ማንነታችን መለስልን ብለን በመጠየቃችን ለሶስቱ ወረዳዎቻችን በተለይ ቃፍታ ሁመራ ላይ፣ ወልቃይት ላይ፣ በገዴ ላይ ከፍተኛ የሆነ የትግራይ ልዩ ኃይል አስረው ህዝቡን መውጫ ማግቢያ ነው ያሰጡት። አንድ ሰው ወደ ሽንትሬት ሲደራሱ ሁለት ልዩ ኃይል ነው የሚያብሩ የሚከተሉ
የክልሉ ማለት ነው
ከአርሶ አደሮቹ ጋር የክልሉ ልዩ ኃይል የክልል ትግራይ ልዩ ኃይል በከፍተኛ በጥበቃ የኛን አካባቢ ህዝብ በከፍተኛ በአፍና የሚገኝ ይሄ እንዳለ ሆኖ ደግሞ ጋዜጠኛ ብለው ፈረንጅ ያለበት ሆን አፍታይርስ የሚባል ድረገጽ ያላቸው እንግዲህ እነሱ ደጋፊ ሊሆኑ ይችላሉ። ዛሬ ወልቃይት ላይ አድረምስ ወይም ፋርግስ ማርያም ላይ ከተማዋ ላይ በጀንቶ የእኛ ወጣቶች የራሳቸው የተደራጁ ወጣቶች ስላሉ ትልቅ ሽማግሌዎችን አቅርበው የወልቃይት ህዝብ ምን እንደሆነ አመጣጡም ባህሉም ምን እንደሆነ ትላልቅ ሽማግሌዎች አስረድተዋል። ከዛ ካስረዱ በኋላ ግን እነሱ በብልጣብልጥነት ሲዘሩን ከይረው ፖሊስ አስይዘው ወደ ቆራሪስ የሚባል ማይገባ የሚባል ወደ ደውላንድ የሆነ የገዳሙ አካባቢ ያሰፍሩበት ቦታ ወደዛ ነው የወሰዷቸው ሰዎች። ለምን እዛ አካባቢ በሪሴት ምመት የመጡ እንግዲህ የተለያዩ ሰዎች 400 ይችላሉ 700 ይችላሉ በተለያየ በቃፍታ ሁመራ በወልቃይት በተገድ ያሰፍሯቸው ሰፈራ ጣይ ስላላቸው እነሱን እኛ ትግሬን ለማሰኘት ለዋቸው ሄደዋል የሚል መረጃ ደርሶኛል። ይሄ ደግሞ በጣም ነውር ነው። ትናንትና በአደባባይ ዳንሻ ላይ ወልቃይት ላይ በመኪና እያጓጓዙ እኛ ትግሬኖች ነን እያሉ የትግራይ ተወላጆች ሲሉ ነበር። እኛ በትግሬነታቸው እናከብራቸዋለን፣ ግን ወልቃይትን መተካት አይችሉም። ባለፈውም ከሁለት ሳምንት በፊት ወልቃይት ላይ ሰላማዊ ሰልፍ ለማድረግ ተሞክሮ ከእንግዲህ ይበቃችኋል፣ ባለፈው በበጋው እኛ ወልቃይት ነን እያላችሁ ስማችሁ ይስታነሱ ነበረ፣ እንግዲህ ወልቃይትን እናንተ መተካት አትችሉም፣ ይበቃችኋል ብለዋቸው ነው ሰላማዊ ሰልፍ የተቋረጠው።
የኮሎኔል ደመቀ የጤንነታቸው ሁኔታ መንፈሳቸው ምን ይመስላል? አግኝታችኋቸው ነበረ እና
እንግዲህ ኮሎኔል ደመቀ በእግዚአብሔር ፍቃድ በተከበረው የአማራ ሕዝብ በተለይ የአርማጭሆ እና የበገዴ የበለሳ ሕዝብ ያው ታውቀዋል። የአፋይ ቡድን በጭንብል ለብሶ ፌዴራል የአሸባሪ እና ግብረ ኃይል የሚባል የውሸት ጭንብል ለብሶ ወደ 50 ሰው አሰማርተው ሊያፍኑ መጥተው ተወሰኑ እንደኔ ያሉ ሲቪሎችን 4 ሰው አፍነው ኮኔሌ ለማስፈን ሲሄዱ አልተሰካላቸውም። ከዛ በኋላ ኮኔሌሉ አሁን ያሉበት ደረጃ በጣም በክብር ነው። ምክንያቱም ህዝብ ነው ያስረከባቸው። ህዝቡ በእጅ ይዞ ለከንቲባው ነው ያስረከበ። በአጋጣሚ ከንቲባው በአሁኑ ሰዓት በአካባቢ የለም እየተባሉ ይታማል። የህዝብ አደራ መወጣት አለባቸው እያምናለሁ። እስከ መጨረሻ
ለምንድን ነው በአካባቢ የሌሉት? እኔም ራሴ ላገኛቸው ብዙ ጊዜ በተደጋጋሚ ደውዬ አላገኘኋቸውም።
ያው የፖለቲካ ጉዳይ አይታወቅም። እኔ በፖለቲካ እንትን አገብቼ ጣልቃ ገብቼ አልናገርም። ግን በቃል በጋቡት የህዝቡን ቃል መመለስ ስላልቻሉ ካለቆቻቸውም የሚደረግባቸው ፍተና ማስፈራራት እንግዲህ በተለያየ መንገድ እንግዲህ እነሱ ጸባያቸው ታውቋቸዋለህ። የሚፈልጉ ሰው ካልፈለጉት ራሳቸው አባል ጀምሮ ነባር የህወሓት አባሎች ያው በውጭ በአውሮፓ በአሜሪካ ሆኖ ነው የሚጮሁት።
ኮሎኔል ደመቀን አነጋግራችኋቸው ነበር እናንተ በግል አግኝታችሁ?
አዎ ኮሎኔል፣ እኔ ቤተሰብ ነኝ። አብሬ እኔ ጸሐፊ ስለሆን ከሆነ ጸሐፊ ኮሚቴው አብሬ የምሰራው አሁን የህዝብ ግንኙነት የምሰራ ነኝ። ቁጭ ብለን ትናንትና አብረን አውርተናል።
ምን ተባባላችሁ?
የተወደ የተፈለገ መስዋዕትነት ቢከፈልም ትግሉ ይቀጥላል። አደራ ያሉኝ ግን ሁለት ነገሮች አደራ ብለውኛል። አንደኛ ዘርን መሰረት ያደረገና ንብረትን ማጥፋት ያደረገ ዘመቻ ይሄ የእኛ መነሻችን አይደለም። እኛ የተነሳ ነው ማንነታችን እንዲከበርልን ነው የጠየቅነው። ህገ መንግስቱ መስርተን ነው በሰላማዊ መንገድ ነው። አሁን የሚካሄድ ያሉት ጽንፍ ያዘሉ ነገሮች ቤት መስበር፣ ዘር መሰረት አድርጎ ሰዎች መምታት፣ ይሄ ራሱ የገዢው ፓርቲ አደራጅቶ የሚያደርገው ተንኮል ነው። ይሄንን ልታገሉ ይገባችኋል። አንደኛ ይሄ ነው። በሁለተኛ ደረጃ የተጀመረው ትግል ለአንዲት ደቂቃ ብትሆን መቆም የለበትም። ቀጥሉ። በተለይ አንተ አደራ አለብህ። ዲኮሽን ያባግራው እንደ ከእድሜም አካባቢ ከሚያውቁት አደራ አለብህ ይህን እንድትወጣ ብለው ለእኔ አደራ ሰጥተዋል።
ከዛ በተረፈ የጤንነታቸው ሁኔታ መንፈሳቸው እንዴት ነው ኮሎኔል ደመቀ?
በጣም በኩሩ መንፈስ። ምክንያቱም ከመጀመሪያም እኮ ኮሎኔሉ ሲታገሉ ያውቁታል። በሄዱባቸው የጦር ሜዳዎች ውጭ ሄደውም ባደረጉት ተጋድሎ ሀገር ውስጥም ጥሮታ ወጥተውም ሲመለሱ እኔ ገርማል። ጥሮታ ወጥተው እኮ ተመልሰው በክራይ ቤት ነው የሚኖሩት። ምንም አይነት እንደሌላው ኮራፕት የሆኑ አይደሉም። ጥቅም ፈላጊም አይደሉም። ዝና ፈላጊም አይደሉም። በቃ በንጹህ በኢትዮጵያዊነት የሚያምኑ ናቸው። አሁንም እንዲያውም ገርማል። እኔ መልካቸው ደህና ሆኖ ነው ያገኙት። መንፈሳቸው ጥሩ ሆኖ ነው ያገኙት።
ሌሎች ውስጥ የታሰሩት የወልቃይት ኮሚቴ አባላት በምን ሁኔታ ላይ ነው የሚገኙት?
እንግዲህ የታሰሩት እኛ ቤተሰቦቻቸውን የሚመለከታቸውን በተለይ አቶ አታላይ ዛፌን ሚስቱን፣ አቶ ጌታቸው አደመን ልጁን እና አቶ አለነ ሻማ እና አቶ መብራቱ ጌታውን የሚባሉ ናቸው። አራት ናቸው። ከአዲስ አበባ አዲሱ ተረረ የሚባል አንድ ወጣት ልጅ ሚስቱ ባለቤቱ ያለችው ወጣት ልጅ ታፍኖብናል። አቶ ነጋ ባንቺሆን የሚባሉም ከአዲስ አበባ ታፍነዋል። ቤተሰቦቹን ልከን ባረጋግጥነው መሰረት የተሻለ ሁኔታ ነው ያለው። ምንም አይነት ህይወታቸው አት ድብደባ ምናምን አደረሰባቸው ያሏቸው በእድሜም እግዚአብሔር ያፈቅድልኝ እነሱ የተናገሩ የሰጡት ቃል ነው። ቤተሰቦቻቸውን በተግባር አይተዋቸው ተመልሰዋል እና በአሁኑ ሰዓት ወደ 3 ጊዜ ወደ ፍርድ ቤት እንደቀረቡ ሰምተናል። ግን የቀረበባቸው ኤክስ ቻርጅ የለም። ያው እንደተለመደው የፎርጊድ የሆነ ልክ አሸባሪዎች ጋር ግንኙነት እንዳላቸው አስመስሎ የማቅረብ ይሄ የተለመደ ዘፈናቸውን ይቀጥሉበታል። እኛ ደግሞ ምንለው ከማንም በላይ ሻቢያ ወይ ደግሞ የኤርትራ መንግስት የሚቀርበው ለትግራዮች ለአባይ አባይ ስፋቱ አባይ ለመስራት ነጋ ለአባይ ፀሐዬ አባይ ወሉ ይቀርባሉ ብለን ነው የምንነግረው። በደንበር ለእኛ ኤርትራ ለእኛ አትርቀን ሁመራ የሆነ ሰባት የሚትናት ኦማጅን ስበራካ እኔ ስለተማርኩ ሁመራ ስለተማርኩ ከማንም በላይ አሸባሪ ከሆኑ እነሱ ናቸው የሚል እምነት አለን። ፎርጅ ደሆነ ግን ያው ስልጣናቸው ተጠቅመው በገንዘብ ሰጥተው ደልለው የእኛን ዜጎች የሆነ ጅሉ ነገ እግዚአብሔር ደግሞ ትልቁ አምላክ ትልቁ የዋልድ ባገዳም ስላለች በመካከላችን በትግራይና በአማራ ክልል ያለው የዋልድ ባገዳም ስላለ ነገ ገዳሙን እንፈርድን የገዳሞች የአባቶች ጸሎት ፈርድና
አቶ ተሻገር ኃይለ ሚካኤል በጣም አመሰግናለሁኝ ለጊዜው።
ተሻገር ኃይለ ሚካኤል ላቀው ተሰማ ነው ባለው እኔ በአጋጣሚ ፋዘሬ ፖሊስ ሰራዊት ነው የነበሩ እኔ የጣፍያ ተሆነ በእናቴ ወልቃይት ገሌ ጣፍያ ተወላጅ ነኝ አባቴ ግን የመሀል ሀገር ሰው ነው ፖሊስ ነው የነበረው። ተሻገር ኃይለ ሚካኤል ላቀው ተሰማ ነው ባለው
በጣም አመሰግናለሁ አቶ ተሻገር።
እኔም አመሰግናለሁ።
በሌላ በኩል ደግሞ ጎንደር ውስጥ ባለፉት ሳምንታት የተቀጣጠለውና እስካሁንም ውጥረት አንግሶ ያለውን ሁኔታ ለመፍታት መንግስትም ጥረት እያደረገና ልዑካኑን እየላከ ከሰው ከሽማግሌዎችም ጋር እየተነጋገረ መሆኑን ራሱም ሲያሳውቅ ቆይቷል። ከሳምንት በፊት ወደ ጎንደር ሄደው የነበሩ የኢህአደግ አንጋፋ መሪዎችና የመንግስቱም ባለስልጣናት ሆነው ለብዙ ዓመታት ያገለገሉ የክልሉ ተወላጆች መፍትሄ እንደሚፈልጉ ቃል ገብተው እንደነበረ ከትናንት በስቲያ አርብ ከከተማው ያነጋገርኳቸው ነዋሪዎች ጠቁመዋል። ያንዱን ሐሳብ ነው።
መልካም እንግዲህ ዛሬ ምን ሆነ መሰለ በቀደም ሲል አቶ በረከት ስምኦንና ታድሱ ለገሰ 7 ቀን ስጡን የታሰሩት ሁሉ ይፈታሉ ጥያቄያችሁን በጥያቄያችሁ መሰረት ይፈታል የሚል በገቡት ቃል መሰረት ዛሬ ነበር 7ኛ ቀኑ
ለሀገር ሽማግሌዎች የገቡት።
አዎ ለሀገር ሽማግሌዎች የገቡት ቃል ማለት ነው።
እሺ
እንግዲህ እስከዚህ ቅጽበት ድረስ ቃላቸው አልጠበቁም እና ያም ከመሆን አልፎ ኮሎኔል ደመቀ ዘውዱ ወደ ቀጠሮ ይቀርባሉ ተብሎ ነበረ። ወደ ቀጠሮ አልቀረቡም። ህዝቡም ወጥቶ ነበረ፣ ግን አካባቢው ከህዝቡ በላይ የሆነ የመከላከያ ሰራዊት አካላት ቦታውን ስለከበቡት ወደ ፍርድ ቤቱን ማለት አልቻለም። በተጨማሪ ፍርድ ቤቱ ለ24 ቀጠሮ ሰጥቶ እኔ ባለው ሁኔታ ፖሊስ ሊያቀርቡ አልቻለም። ፖሊሶች አሁን ባለው የህዝቡ እንትን ማቅረብ አንችልም በሚል ባቀረቡት መሰረት ነው ለ24 የቀረበው ለነሐሴ 24
11 ቀን
ፖሊሶቹ ራሱ በተዘዋዋሪ ችሎት ባለበት ደረጃ ቦታ መጥቶ እንትን የበሉት እንጂ እኛ ኃላፊነት ወስደን ማቅረብ አንችልም የሚል እንትን እንዳቀረቡ እና በዚህ ምክንያት ነው ቀጠሮ እንደተራዘመ የሰማሁት።
ችሎቱ እዛ ኮሎኔል ደመቀ ያሉበት እስር ቤት ድረስ ሄዶ እንዲሰየም ነው የጠየቀው ፖሊስ ማለት ነው።
አዎ አሁን ተዘዋዋሪ ችሎት የሚባል ነገር አለ። ሰውየው መቅረብ ካልቻለ ባለበት ቦታ ድረስ ሄዶ የመሰየም እንትን አለው እና ያ ይደረግ ካልሆነ አሁን ባለው ትኩሳት አሁን ባለው ሁኔታ ኮሎኔሉን ኃላፊነት ወስጄ ማቅረብ አልችልም።
ምን ማለት ነው?
ማለቱማ እንግዲህ የህዝቡ ስሜት አለ፣ ይለቀቅልን አይነት ስሜት። እሱ ንጹህ ሰው ነው፣ በአልሞት ባይ ተጋዳይነት ያደረገው እንትን እንጂ ፈጽመው ወንጀል የለም የሚል የህዝቡ እንትን አለ። ተከታታይ እንትኖች ሲደምጥ የነበሩ ከዚህ በፊት እና ከዛ አንጻር እንደዚሁም ያንን ከህዝቡ ጋር ሆኖ የሌላ ነገር ሊያደርስ የሚችል አካል ሊኖር ይችላል። ለራሱ ፖለቲካዊ ጥቅም ምን ሊያደርግ እንደሚችል አይታወቅም እና ይሄ ነገር ከአቅሜ በላይ ነው፣ ያን ነገር ይዤ መቅረብ አልችልም፣ ኃላፊነት አልወስድም በማለቱ ነው ችሎቱ ተራዘመው እና የነሱ ጥያቄ በተዘዋዋሪ ችሎት ቀድም እንዳልኩት ነው እዛ እንዲቀርብ ነው።
ችሎቱን ለነሐሴ 24 ሲቀጥር ታዲያ ምን ብሎ ወስኖ ነው የቀጠረው? እንዲያቀርብ ነው ፖሊስ ኮሎኔል ደመቀን ወይስ እዛው ሄዶ ሊሰየም ነው?
እሱ እርግጠኛ አይደለሁም። እዛ ሄዶ ሊሰየም ይሁን ሊያቀርብ፣ ግን የመጨረሻ ቀጠሮ ነው የተባለው በኮሎኔሉ ጉዳይ የመጨረሻ ቀጠሮ
ክሱን ለመስማት ማለት ነው።
አዎ የመጨረሻ ቀጠሮ ነው የተባለው።
ለመሆኑ ስንት ሰው ወጥቶ ነበረ የኮሎኔል ደመቀን ጉዳይ ለመከታተል?
ቁጥሩ ይሄን ያህል ማለት ይከብዳል፣ ግን በጣም ብዙ ቁጥር እንደተለመደው ብዙ ቁጥር ሰው ወጥቶ እንደነበረ ነው እና በነገርኩ በመከላከያችሁ ምክንያት እንትን እንደሆነ
የኮሎኔል ደመቀ በቀጠሮው መሰረት ለሁለተኛ ጊዜ ፍርድ ቤት አለመቅረብ ምክንያቱ ምንድን ነው? የክልል ውስጥ ጸጥታና ሰሞኑን ይስተዋላል የሚባለው የተጠናከረ የጸጥታ ጥበቃ እንቅስቃሴ ምንድን ነው? ከትናንት በስቲያ አርብ አግኝቼ ያነጋገርኳቸው የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ዝርዝር የቴክኒክ ጉዳዮች የፍርድ ቤቶችና የጦሩ ናቸው ብለውኛል።
በእኛ በኩል ያው እንደሚታወቀው ይሄ ጉዳይ በፍርድ ቤቶች የተያዘ ነው። በእኛ በኩል የምናውቀው ማንኛውም በህግ የተጠረጠረ አካል እና የተፈለገ በህግ ጥላ ስር የዋለ አካል ፍርድ ቤቶች በአሰራራቸው እና በደንባቸው በህጉ መሰረት እንደሚይዙትና ህገ መንግስታዊ አካሄዱን ህጋዊ አካሄዱን ተብቆ እንደሚሄድ ነው የምናቀው። ከዛ ውጪ ግን በህግ የተያዘው ጉዳይ የየለቱንና የየሳምንቱን ውሎ እና ለምን እንዴት የሚሉትን ነጥቦች ፍርድ ቤቶች አሰራራቸውን እና የችሎት ደንባቸውን ጠብቀው የሚፈጽሙት የሚወስኑት እና ቢጠየቁም ማብራሪያ የሚሰጡበት ጉዳይ ነው እና በእኛ ደረጃ ይሄን ጉዳይ የምናየው በህገ መንግስቱ ጥላ ስር በህገ መንግስቱ አሰራር እና ደንብ መሰረት በህግ አሰራር ደንብ መሰረት ለመሰራት በሚያመች የህግ ጥላ ስር መኖራቸውን ነው የምናውቀው እና ዝርዝር ቴክኒካዊ ጉዳዮች የፍርድ ቤቶች ስራ ስለሚሆን እና በእኛም ደረጃ እያንዳንዱን ጉዳይ በዚህ ደረጃ ተንትኖ መግለጽና መግባት የፍርድ ቤቶችን ነጻነትም የሚጋፋ ስለሆነ በእኛ ደረጃ ጠቅላላውን ጉዳይ ነው የምናውቀው እና ቴክኒካዊ ጉዳዮች የፍርድ ቤቶች ናቸው የሚሆኑት።
ጎንደር ላይ ከትናንትና ወዲያ ጀምሮ ዛሬም በጣም ከፍተኛ የሆነ የጸጥታ ጥበቃ ኃይል መሰማራቱ እየተሰማ ነው። እንደውም አንዳንድ በፓትሮል ደረጃ የሚንቀሳቀሱ ተሽከርካሪዎች ከባድ መሳሪያ ጠምደው ከተማ ውስጥ ይንቀሳቀሳሉ ይባላል።
እንግዲህ የመከላከያ ኃይል ስምሪት በአጠቃላይ ሲወሰድ ቀድሞ የነበረበት ነው፣ በክልላችን በአጠቃላይ ሲወሰድ ማለት ነው። ይሄ በመጠኑም ይሁን በአይነቱ የጸጥታው መዋቅር የመከላከያ ሰራዊታችን በራሱ ሁኔታ ገምግሞ ከቦታ ቦታ በመንቀሳቀስ ዝርዝር ሁኔታዎችን የሚፈጽምበት የህብረተሰቡንና የአገሪቱን ሰላም የሚያረጋግጥበት ሁኔታ ነው ያለው። ይሄ እንደተጠበቀ ሆኖ አሁን ባለው አጠቃላይ ሁኔታ ሲወሰድ በክልላችን በአይነትም በመጠንም ቀደም ካለው ሁኔታ ልዩነት ያለው የሰራዊት እንቅስቃሴ የለም። ቀድሞውንም ቢሆን ጎንደርና አካባቢው እዛውም አካባቢ የመከላከያ ኃይላችን ካምፕ አለ። ይሄ አካባቢም በሌሎች አካባቢዎችም የሰራዊቱ እንቅስቃሴ መሰረት የሚያደርገው የሰራዊቱን አመራር ግምገማ፣ አጠቃላይ ክልላዊና ሀገራዊ ሁኔታ እንቅስቃሴና በዛ ግምገማ ላይ የተመሰረተ ውሳኔ ነው የሚሆነው። እኛ ግን በጥቅሉ የምናውቀው በክልላችን ሰራዊት የሚንቀሳቀስባቸው አካባቢዎች በመጠንም ይሁን በአይነትም ከወትሮው በተለየ ሁኔታ የለም። ከዛ ውጪ ግን በሰራዊቱ ቴክኒካዊ ግምገማ ምናልባትም በእኛ የፖለቲካ አመራሮች ሳይሆን በወታደራዊ መስክ በተሰማሩ አመራሮች ትንታኔና ምላሽ የሚሰጠው ሆኖ በየአካባቢ ያለውን ሁኔታ ያገናዘበ እንቅስቃሴ እንደሚኖር ነው የሚገባን። በእኛ በኩል ልዩ ሁኔታ ግን አለ ተብሎ የሚወሰድ አይደለም። ይሄ በዝርዝሩ ከሰራዊቱ ከዚህ ቦታ በዚህ ሰዓት ተነስቶ ወደዚህ ተንቀሳቀሰ፣ ይሄ ለምን ይሆን የሚለው ዝርዝር ጉዳይ መሰጠት ያለበት በወታደራዊ መዋቅሩ አመራር ነው የሚሆነው። ይሄም ከወታደራዊ መዋቅሩ አኳያ ሲወሰድ ቴክኒካዊ ጉዳይ ነው የሚሆነው እና በእኛ ሁኔታ ግን የተለየ ሁኔታ የለም። ግን ሰራዊቱ ዛሬ በአንዱ አካባቢ ሰፋ ባለ ሁኔታ ሊንቀሳቀስ ይችላል፣ ነገ ደግሞ በሌላ ቦታ። ይሄ ክልላዊና ሀገራዊ ሁኔታዎችን በመገምገም የሚፈጸም ነው የሚሆነው ማለት ነው እና የተለየ ሁኔታ አለ ብሎ መውሰድ አይቻልም፣ ከመጠንም ከአይነትም አኳያ ማለት ነው። በአጠቃላይ ክልላዊና ሀገራዊ ሁኔታውን ስንመዝ ነው።
የክልሉን ሰላም አስመልክቶ በአጠቃላይ የሚታይ ሁኔታ አለ በጎንደር ሚኑ በሌላ አካባቢዎች? በተለይ ዛሬ
እንግዲህ ምንድን ነው በአጠቃላይ በክልላችን ያለው ሁኔታ? አሁን በክልሉ በሁሉም አካባቢዎች ቀደም ብለው የተነሱ ብጥብጦች ያስከተሏቸውን ጉዳቶች በመመልከት የሚበዛው ግጭቶች የተከሰቱባቸው አካባቢዎች እና ጉዳት የደረሰባቸው አካባቢዎች እዛው የሰሜን ጎንደርን እና የጎንደርን አካባቢውን ጨምሮ ያሉ ወረዳዎች ላይ ህብረተሰቡ ጉዳት የደረሰባቸውን ሰዎች የመደገፍ በሂደቱ ደግሞ ዘረፋ ተካሂዶ ነበረ እና የተዘረፉ ንብረቶችን የመንግስትም የግለሰቦችም የማስመለስ ተጨባጭ እንቅስቃሴ ውስጥ ገብቷል። ህብረተሰቡ ራሱን እያደራጀ እነዚህን የመመለስ የመንግስት ተቋማትንም ቢሆን አንዳንዶቹ አካባቢዎች አልፎ አልፎ ጥቃት የደረሰባቸው በአቃጠል የተከሰተባቸው አሉ፣ ቢሮዎች እንደዚህ። እነዚህንም ህብረተሰቡ ራሳችን እንሰራዋለን፣ ራሳችን እንገነባለን የሚል እንቅስቃሴ ውስጥ ገብተዋል። አሁን በተጨባጭ ህብረተሰቡ በአጠቃላይ ሲወሰድ መረጋጋቱ እያደገና እየተሻሻለ የመጣ ነው። ይሁን እንጂ ግን ይሄ መረጋጋት አንደኛ እንዳይቀጥል ቢቻል ደግሞ ወደ ባሰ ሁኔታ ሄዶ ግጭት የተከሰተባቸው አካባቢዎች ወደ ቀድሞ ግጭታቸው እንዲገቡ፣ ግጭት ያልተከሰተባቸው አካባቢዎች ደግሞ ግጭቱ እንዲስፋፋና ክልሉ ወደ ማያባራ ቀውስ ውስጥ እንዲገባ ማህበራዊ ሚዲያውን በመጨመር በሌሎችም አግባቦች ጥሪዎች ሲተላለፉ፣ ቅስቀሳዎች ሲካሄዱ፣ ሰላማዊን ህብረተሰብ ተጽኖ የሚያሳድሩ ጉድጎታዎችና ማስፈራሪያዎች ዛቻዎች እየተከሰሱ ህብረተሰቡ መንግስት ትግስቱን ስላበዛው ይሄንን ሁኔታ ሊቆጣጠር እንደሚገባና የህግ የበላይነትን የማስከበር ሚናውን እንዲጫወት ህብረተሰቡ በተለያዩ አግባቦች ለመንግስት እያሳሰበ ያለበት ሁኔታ ነውና ከእለት እለት የመሻሻል ሁኔታ በክልላችን እየታየ ነው ያለው። አሁን
አቶ በረከት ስምዖንና አቶ አዲሱ ለገሰ ባለፈው ሳምንት ውስጥ ከሀገር ሽማግሌዎች ጋር ተሰብስበው ለጥያቄዎቹ በአንድ ሳምንት መልስ እንሰጣለን ብለው እንደነበርና ዛሬ ሳምንቱ እንደሆነ ወይም ሰባተኛ ቀኑ እንደሆነ ምንም ምላሽ እንዳላገኙም የሚናገሩ አሉና፣ አንደኛ ለምንድን ነው የተባለው ቃል ያልተከበረው? ሁለተኛ መቼ ነው መልስ ያገኛሉ ተብሎ የሚታሰበው ከመንግስት?
ጥያቄዎች እንግዲህ በሁሉም ጥያቄ በአንድ ምሽት አይመለስም። አንተም እንደምትገነዘበው የአጭር ጊዜ መካከለኛና የረጅም ጊዜ የሚወስዱ በህገ መንግስቱ ማዕቀፍ ውስጥ ምላሽ የሚሰጣቸው በከተማ ማስተዳደር በዞንም በክልልም ደረጃ ምላሽ የሚሹ ጥያቄዎች ናቸው በህብረተሰቡ የተነሱት። ስለዚህ እነዚህ በህብረተሰቡ እንደየደረጃው ምላሽ የሚሹ ጥያቄዎች አንደኛ እንደ ክብደታቸው፣ ሁለተኛ እንደሚወስዱት ጊዜ፣ በጀት የሚጠይቁ ከሆነም እንደ በጀት አግባባቸው ምላሽ የሚያገኙ ናቸው። ስለዚህ መቼ ነው የትኛው ጥያቄ መልስ የሚያገኘው የሚለውን እርግጠኛ ሆኖ መናገር የሚቻለው ማንኛውም ጥያቄ መንግስትና ህዝቡ ተደማምጦ ተነጋግሮ ተመካክሮ መፍታት እንደሚችል ምላሽ መስጠት እንደሚችል፣ ይሄ ደግሞ እንዲሆን የመጀመሪያው ጉዳይ ሰላምና መረጋጋትን ማረጋገጥ፣ ብጥብጥን ማስወገድ፣ ሁከትን ማስወገድ ነው። ይሄ በሆነበት ሁኔታ ችግሮች ይፈታሉ። መቼ የትኛው ችግር ይፈታል የሚለው ግን በክልሉና በሀገር ደረጃ በመንግስት ደረጃ ተመክሮበት እንደየሚወስደው ጊዜ የሚፈታ ነው እና አሁን በዚህ ደረጃ እያንዳንዱን ጥያቄ በዚህ ቀን ይሄን በዚህ ቀን ይሄንን እንፈታለን ብለን ማስቀመጥ ህብረተሰቡን ማታለልም ነው የሚሆነው። ስለዚህ በእነሱም ውይይት ባልኖርም እንኳን በዚህ ማዕቀፍ ውስጥ ውይይታቸው እንደሚመራ በማመን እንደየጊዜ ርዝማኔያቸው ጥያቄዎቹ ግን ከህብረተሰቡ ጋር በመሆን ምላሽ የሚሰጣቸው ጥያቄዎች ምላሻቸውን ያገኛሉ እና መቼ ነው ጥያቄዎቹ የሚመለሰው ለሚለው እንደየአግባባቸው በጊዜ ርዝማኔና እጥረት የሚወሰኑ ይሆናሉ ማለት ነው።
ላልተመለሱ ጥያቄዎች እየተዘጋጀ ያለው ምንድን ነው? አደባባይ እየወጡ ድምጻቸውን የሚያሰሙ ኢትዮጵያውያን የሚያካሂዷቸው ሰልፎች እገሌ የሚባል ባለቤት የሌላቸው መሆኑን መንግስትም ተቃዋሚዎችም ሲናገሩ ይሰማል። ተቃዋሚዎቹ ባለቤቱ ህዝቡ ራሱ ነው ሲሉ፣ የመንግስቱ ባለስልጣናት ጸረ ሰላምና የሁከት የሚላቸውን ኃይሎች በተደጋጋሚ ይከሳል። ለመሆኑ ባለቤት አልባ ንቅናቄ ምንድን ነው? ለሰልፎችና ለስብሰባዎች እውቅና መስጠትና አለመስጠት፣ መፍቀድና መከልከል ከሚባሉ አገላለጾች በምን ይለያል? እዚህም እዚያም እየገነፈሉ ለሚወጡ ጥያቄዎች የመንግስቱ ድርሻና ምላሽ፣ የተቃዋሚዎችስ ቦታ፣ መጠን፣ ስፋትና ጥበት እስከምን ድረስ ነው? የኢትዮጵያ የመንግስት ባለስልጣናት ተቃዋሚዎችና ህዝብ የሚገዙበትን ህገ መንግስት ምን ያህል ያውቁታል? ያከብሩታል? ለመሆኑ ኢትዮጵያ ዛሬ ምን ላይ ትገኛለች? መጪ እጣዋስ ምንድን ነው? ሁሉንም ወገኖች አካተን ውይይታችን ይቀጥላል። በሌላ በኩል ግን ከትናንት በስቲያ አርብ አዲስ አበባ ላይ በተካሄደ የዓለም አቀፍ የሰብአዊነት ቀን ስብሰባ ላይ የተገኙት የዩናይትድ ስቴትስ የዓለም አቀፍ ልማት አስተዳደር የኢትዮጵያ ቢሮ ዳይሬክተር ሌስሊ ሪድ ባደረጉት ንግግር ማንም ሰው ሐሳቡን በሰላማዊ መንገድ በመግለጹ ምክንያት መሞት የለበትም ብለዋል። በኢትዮጵያ የአሜሪካ አምባሳደርን ፓትሪሺያ ሐስላክን ሰላምታ አቅርበው የተናገሩት ሪድ መንግስትና አደባባይ የሚወጡ ሰልፈኞች ለመነጋገር ሰላማዊ መንገድ እንዲፈልጉ እንዲደማመጡ ማሳስበዋል።
We've seen in recent weeks that people here in Ethiopia want to be heard. And I would like to urge everyone, both within the government and on the streets,
በቅርብ ሳምንታት በኢትዮጵያ ሰዎች ድምጻቸው እንዲሰማ እንደሚፈልጉ ተመልክተናል። በመንግስት ስልጣን ላይ ያሉትና ጎዳና ላይ ሰልፍ የወጡት ሰዎች ለመነጋገር ሰላማዊ መንገድ እንዲፈልጉ፣ እርስ በርስ እንዲደማመጡ አሳስባለሁ። ሐሳቡን ወይም ሐሳቧን በሰላማዊ መንገድ በመግለጻቸው ማንም ሰው ፈጽሞ መሞት የለበትም።
ትናንት ቅዳሜ ጎንደር ላይ አንድ ወጣት በጸጥታ ኃይሎች መገደሉ ተዘግቧል። ቤተሰቦቹ ነጭ ቲሸርት ስለለበሰ ነው ሲሉ ሁኔታው እንደሚጣራ የተናገሩት የክልሉ መንግስት ቃል አቀባይ ግን ልብስ አያስገድልም፣ አብሮ ያለ የሁከት መልእክት ግን ሊኖር ይችላል ብለዋል። ግን ቢሆንስ ከባልደረባዬ ጽዮን ግርማ ለአቶ ንጉሱ የተከተለ ጥያቄ ነበር።
በምንም እንቅስቃሴዎች ውስጥ ቢሳተፉ የታጠቀ ኃይል፣ ፖሊስ፣ ህግ ያለበት ሀገር ከሆነ ይሄ ወጣት መያዝ አይቻልም ወይ? እንቅስቃሴ ውስጥ ሲሳተፍ መግደሉ ለምንድን ነው አስፈላጊ ሆነው?
ሀገሩ ህግ ያለበት አይደለም ወይላሹ? ያው ህግ ስላለ ነው መንግስትና ህብረተሰቡ የአካባቢውን ሰላም እንዲያስጠብቅ ህዝቡም እየጠየቀ ያለው፣ መንግስትም ደግሞ ደጋግሞ ለህብረተሰቡ እያሳሰበ ያለው። ነገር ግን በተለያዩ ጊዜያትና በአሁንም ሰዓት እየተደረገ ያለው መንግስት ህግ የማስከበር አቅሙን እና ኃላፊነቱን እንዳይወጣ የተለያዩ ወጣቱንና መንግስትን ህብረተሰቡንና መንግስትን ለማጋጨት የሚደረጉ እንቅስቃሴዎች አሉ እና በሂደቱ ግን የተፈጠረው ክስተት እጅግ አሳዛኝ ሆኖ በምንም መስፈርት ሰው በለበሰው ልብስ ወደ ግጭት እንደማያመራና ይሄን ጉዳይ እንዳላመራ ነገር ግን ደግሞ በእለቱ ግርግር ለመፍጠር ግጭት ለመፍጠር የተደረጉ ጥረቶች የነበሩ መሆኑን ከግምት ውስጥ አስገብተን ይሄ ዛሬ ህይወቱ ያለፈው ወጣት ወደ ህይወት ማለፍ ያደረሰው ጉዳይ ግን ምንድን ነበር፣ እንዴት ነበር የሚለው ነገር እየተገመገመ ነው። ጉዳዩ ግን በፍጹም ከለበሰው ልብስ ጋር የማይገናኝ ግን እንቅስቃሴ እንደነበረ የጸጥታ መዋቅሩን የሚፈታተኑ እንቅስቃሴዎች እንደነበሩ ነው እና ህግ በማስከበር ሂደት የተፈጠረ ግጭት ነው። ይሄ ግጭት የወለደው ጉዳት ነው። ይሄ እንዲወገድ ነው መንግስት እየወተወተና እያስጠነቀቀ ያለው። እንደዚህ አይነት አሳዛኝ ክስተቶች እንዳይከሰቱ ነው። ዝርዝር ጉዳዩም ግን የእያንዳንዱን ጉዳይ ወደፊት በደንብ ተጣርቶ የሚገመገምና የሚገለጽ ይሆናል ማለት ነው።
አዲስ አበባ ላይ ለዛሬ እሁድ ነሐሴ 15 ሰልፍ እንዲካሄድ ሰሞኑን ጥሪዎችና ቅስቀሳዎች የነበሩ ሲሆን መንግስት በበኩሉ ሰው እንዳይወጣ ማስጠንቀቂያ አስተላልፏል። የተባለው ሰልፍም ሳይደረግ ቀርቷል። አንድ ጣዕመ ዜማን ጋብዛችሁ እዚህ ጋ ብርቱካኔ በማዲንጎ አፈወርቅ።
ብርቱካን በልቼ ለሜ ለሚያገስ ብርቱካን በልቼ ለሜ ለሚያገስ
ወደ ተከታዩ ዝግጅት እንሸጋገር። በኢትዮጵያ ጉዳይ ስጋት አዘል ውይይት። ኢትዮጵያ አስከፊ ፖለቲካዊና ኢኮኖሚያዊ ቀውስ ውስጥ መግባቷን በመጥቀስ ከቀውሱ ለመውጣት ኢህአደግ ከስልጣን ወርዶ የሽግግር መንግስት እንዲቋቋም የሚጠይቁ ወገኖች አሉ። ተፈጥሯል በሚሉት ቀውስ ተስማምተው የሽግግር መንግስት መቋቋምን ሐሳብ ግን የሚነቅፉም አሉ። የህወሓት የቀድሞ ታጋይ ዶክተር አረጋዊ በርሄ ከጄኔቭ የጋራ እንቅስቃሴ ለአዲሲቷ ኢትዮጵያ መሪ አቶ ኦባንግ ሜቶ ከዋሽንግተን ዲሲ፣ የቀድሞው የፓርላማ አባል አቶ ግርማ ሰይፉ ከአዲስ አበባ፣ እንዲሁም በትግርኛ የሚታተመው ውራይና መጽሔት አዘጋጅ አቶ ጌታቸው አረጋዊ ከአዲስ አበባ በጉዳዩ ዙሪያ ያላቸውን ሐሳብ ለአሜሪካ ድምፅ አካፍለዋል። ሙሉ ውይይት ቀጥሎ ይቀርባል። አዘጋጇ ጽዮን ግርማ ነች።
በኢትዮጵያ መንግስት ላይ ከተለያዩ ቦታዎች ወቀሳና ተቃውሞ እየቀረበበት ነው። በቅርብ ጊዜ በአዲስ አበባ፣ በኦሮሚያና በአማራ ክልል በተደረጉ የተቃውሞ ሰልፎች ላይ የፖለቲካ ስርዓት ይቀየር፣ ፍትህና ህግ ይከበር የሚሉ ተቃውሞዎች ተሰምተዋል። በሌላ በኩል የመንግስቱን ስልጣን ከተቆጣጠረው ገዢው ፓርቲ አባል የሆነው ህወሓት የቀድሞ አባላትና የትግል አጋሮች መፍትሄ ያሉትን ሐሳብ በጽሁፎቻቸው መጠቆም ጀምረዋል። መፍትሄው ኢህአዴግን ከስልጣን ማውረድና የሽግግር መንግስት ማቋቋም ነው የሚሉም አሉ። ህወሓት ስልጣን ላይ ከመውጣቱ በፊት ገና በትጥቅ ትግል ጊዜ ድርጅቱን እንደለቀቁ የሚናገሩት ዶክተር አረጋይ በርሄ ሰሞኑን ከሌሎች 15 ሰዎች ጋር በመሆን መግለጫ አውጥተው ነበር። መግለጫው በማን እንደወጣ ጠይቂያቸው ነበር።
መግለጫ የወጣው በትግራይ ተወላጆች የሆኑ የተለያዩ ሲቪክ ማህበራት፣ ፖለቲካ ድርጅቶች ውስጥ የሚካፈሉ ሪፕሬዘንት ሊያደርጉም የሚችሉ ወይም ሊወክሉ የሚችሉ ሰዎች ስም ነው።
የመግለጫው ሀሳብም በጣም አጭር እንደሆነ ዶክተር አረጋዊ ይናገራሉ።
ለ25 ዓመታት የጨቆነን ስርዓት መወገድ አለበት ነው አንዱ። መወገድ ብቻ ደግሞ ብሎ አያቆምም። በምትኩ ህዝብን መሰረት ያደረገ የህዝብን አመኔታ ያገኘ ስርዓት፣ ህዝባዊ ዲሞክራሲያዊ ስርዓት፣ ከሁሉም ፖለቲካዊ ኃይሎች እና ሲቪክ ማህበራት የተውጣጣ ስርዓት መፈጠር አለበት። ይሄ የበሰበሰ ራሳቸውን በስብሰናል ብለዋል። የበሰበሰ ስርዓት ማስወገድና በምትኩ ህዝባዊ ዲሞክራሲያዊ ስርዓት በኢትዮጵያ መመስረት ነው።
ወራይና ወይም ጉዳያችን የተሰኘ የትግርኛ መጽሔት አዘጋጅ አቶ ጌታቸው አረጋይ ኢትዮጵያ ከምንጊዜውም በላይ በኢኮኖሚዋ እያደገች እንደሆነ ከገለጸ በኋላ በዲሞክራሲና በመልካም አስተዳደር በኩል ብዙ ጥያቄዎች የሚነሱባት ሀገር እየሆነች እንደመጣች ይገልጻል። እነ ዶክተር አረጋይ በርሄ ያነሱትን ሀሳብ ግን አይቀበልም።
ችግሩ እንዲፈታ ኢህአዴግ ከስልጣን መወገድ አለበት የሚለው እኔ አልስማማም። ኢህአዴግ ከስልጣን መወገድ ከስልጣን አለመወገድ አይደለም ችግሩ የሚፈታው። የሆነ መንግስት አን ዲሞክራቲክ ሊሆን ይችላል። ያ መንግስት ሊቀየር እንኳን ከሆነ በምን መልክ ነው የሚቀየረው? ፕሮሰሱ ሄዚ ካልሆነ ያው ነው እኮ የሚሆነው። በምን መልክ ነው አሁን ሂደቱ ምን ይምሰል ነው መነጋገር ያለብን እንጂ ኢህአዴግ ይውረድ ኢህአዴግ አይውረድ አይደለም። ሂደቱ እንዴት ፌር ይሁን፣ እንዴት ፕሮሰሱ ወደ ምርጫ እስክንሄድ በሚካሄድበት ጊዜ ይካሄዳል ምርጫው። ከዛ በፊት ምርጫውን ለማካሄድ የሽግግር መንግስትም ለማድረግ ምናምን እንደዛ ወደዛ የሚያስኬድ ነገርም የለም። ዜጎች ጥያቄ ስላነሱ መንግስት መውረድ አለበት ብሎ ማለት ይሄ ስህተት ነው።
ህወሓት ኢህአዴግ ከስልጣን መውረዱ የግድ መሆን አለበት የሚሉት ዶክተር አረጋዊ በበኩላቸው እርሱ ካልወረደ በኢትዮጵያ ምድር ለውጥ አይመጣም የሚለውን ሀሳባቸውን አጠንክረው ይዛሉ። የሽግግር መንግስቱ እንዴት ይቋቋም በሚለው ላይም አስተያየታቸውን ሰጥተዋል።
ማንም ሊያቋቋምለት አይችልም። የራሱ ስርዓት፣ የራሱ መንግስት በውክልና የሚሆን ነገር አይደለም። ራሱ ታግሎ ህዝቡ እሱን የሚወክሉ ሊቃን ፈጥሮ መርጦ መንግስቱንም ያቋቁማል። ስለዚህ ብዙ ሰዎች በተለይ በውጭ ሀገር ያለ ነው የውጭ መንግስታትን ባካችሁ እርዱን፣ ባካችሁ እንደዚህ አርጉ ብሎ መለመን አለ። ይህ ግን የማይሆን መሆኑ 25 ዓመት አይተነዋል። ስለዚህ አሁን የቀረው እና ወሳኝንም የሚሆነው ራሱ የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ በወኪሎቹ አማካይነት ልሂቃኖቹን ወደፊት አምጥቶ የሚፈልገውን ነገር የሚፈልገውን ስርዓት ነግሮ አስደምጦ ያ በተቀናጀ ሁኔታ የሚፈጠርበት ሁኔታ መፍጠር ነው። በይበልጥ ደግሞ ከባለፈው ከጎረቤቶቻችን የነበረው እንቅስቃሴ ከግብፅም ይሁን ከቱኒዚያም ይሁን ከየመንም ይሁን ያሉት ሁኔታዎችን በቅጡ አይተን በየመን ያለው መዳከም፣ እርስ በርስ ጦርነት፣ በግብፅ ያለው የወታደራዊ አገዛዝ፣ በቱኒዚያ ያለው የተሻለ የህዝብ አስተዳደር፣ ከነዚህ በጎም ይሁን መጥፎ ተሞክሮዎች ሰብስበን በሀገራችን ህዝባዊ ዲሞክራሲያዊ ስርዓት ለመመስረት የማይቻል አይደለም።
በሌላ በኩል የቀድሞ የፓርላማ አባል አቶ ግርማ ሰይፉ ሀሳብ ሲቀርብ ሀሳብ ለማቅረብ ብቻ ተብሎ ሳይሆን የሚቀርበው ሀሳብ ተግባራዊ ሊሆን ይችላል አይችልም የሚለው ጥያቄ መነሳት አለበት ይላሉ።
ይህንን ሀሳብ የምታቀርቢለት አካል ይህንን ነገር ተቀብሎ ሊያደርገው የሚችልበት እድል ካለ የሚሞከር ነገር ነው ብለሽ ልታስቢ ትችያለሽ። እኔ በእኔ ግምት ግን ባለኝም ትንሽ እውቀት ይሄ ያለው እድል ዜሮ ነው ብዬ ነው የማስበው። ዜሮ እድል ያለውን ነገር እንደ አማራጭ ማቅረብ እርግቦር ኖሮ በር ነበር እንደማለት ይሄ ነው ሞስቶ በቃ እርግብ አይደለም አልሆነምም አልበርምም ማለት ማንኛውም አምባገነን ስርዓት ግግር መንግስት እናቋቁምና አንተን ዞር ልናደርግህ ነው ምናምን ብትዩ እሺ ካለ አምባገነን አይደለም ማለት አሁን አስብ የሶሪያውን መሪ ይሄ ሁሉ እልቂት እየተፈጠረ ያለው ሽግግር መንግስት አቋቁመ አንተ ከስልጣኑ ዞር በል ምናምን ሲባል እንቢ ብሎ የበመቶ ሺህ የሚቆጠሩ ሰዎች ህይወት እያለቀ ያለበት ሁኔታ ነው። መንግስቱ ኃይለማርያም በመጨረሻዋ ደቂቃ ላይ ኬርቴከር መንግስት የሽምግልና መንግስት ይቋቋም ስልጣን ለቅ ሲባል ጎራዴ እናንትን ይዞ መጥቶ ነው ፎክሮ የሄደው። ሌሎችንም ማየት የሊቢያውን ልታይ ትችላለች። ቱቦ ስር እንኳን ሆነው በቃ አላሉም እና አምባገነኖች እንደዚህ አይነት የሽግግር ስርዓትን በፈቃደኝነት የሚቀበሉበት እኔ አንድም ልምድ አላውቅም። ስለዚህ ያንን መንግስት ካስወገድሽ በኋላ ነው እንጂ የሽግግር መንግስት ይህ መንግስት እያለ የሽግግር መንግስት ማቋቋም የሚቻልበት እድል ዜሮ ነው።
ለዶክተር አረጋይ በርሄ ኢህአዴግ 100% የህዝብ ድጋፍ አግኝቶ መመረጡን እንደሚናገር ጠቅሼ እንዲህ ያለ የህዝብ ድጋፍ አለኝ የሚል ፓርቲን በሽግግር መንግስት ይውረድ ማለቱ ምን ያህል ያስኬዳል ስል ጠይቄያቸው ነበር።
አቁ እሱ እንዳልሆነ የሚያረጋግጥልሽ አሁን ተፈጥሮ ያለው የኢትዮጵያ ሁኔታ ነው። ይሄ መንግስት 100% ህዝቡ ደግፎናልና 100% የፓርላማ ወንበሮች ተቆጣጥረናል ሲሉ ነበሩ። አሁን የሆነ ምንድን ነው? 100% የኢትዮጵያ ህዝብ እየተቃወማቸው ነው። ስለዚህ ያ ድጋፍ የት አለ? ያ 100% የሚባለው ድጋፍ የት አለ? እንኳንና 100% አንድ ከመቶም የሚደግፋቸው ሰው የለም። በነገራችን ላይ አንድ የቱጃሮች መደብ ተፈጥሯል። የህወሓት መሪዎች ያካተተ ቢሆንም ከሌሎች ብሔሮችና ብሔረሰቦችም ተቀላቅለውበታል። እነዚህ ደግሞ ጥቂቶች ናቸው። የተመቻቸው ባለፎቆች ልጆቻቸው ውጪ የሚያስተምሩ የሚያሳክሙ የደላቸው ያለቅጥ ገንዘብ የሚያባክኑ መደብ ነው የተፈጠረው እና አቁ የኢትዮጵያ ህዝብ ከዳር እስከ ዳር ተነሳስቶ በቃችሁ በቃን እንግዲህ አንመለስም ልቀቁ ራሳችን የመረጥነው ህዝብ ነው የምንመሰርተው ስልጣን ላይ የምናወጣው እያለ ነው ያለው።
የመልካም አስተዳደር ችግር እንዳለ የሚናገረው አቶ ጌታቸው አረጋይ ችግሩ ግን ስልጣን ላይ ባለው የኢህአዴግ መንግስት መስተካከል የሚችል ነው ይላል።
የሀገሪቷን በብቃት የመምራት አቅም አለው ጥርጥር የለውም። ግን እንደሚፈልገው ዜጋው አልሆነም ነው። ስለዚህ እንዴት ይስተካከል? ይሄ በዚህ መንግስት ውስጥ መስተካከል እንችላለን። የመንግስት አመራሮች አቅም ያላቸው እንዲሆኑ፣ ከኮራፕሽን የጸዱ እንዲሆኑ፣ ቅንነት ያላቸው እንዲሆኑ ምን ማድረግ አለብን? ይሄ ደግሞ በኢንስቲትዩሽናላይዜሽን የዲሞክራሲክ ተቋሞች እንደዚህ እየፈጠርን ነው የምናስተካክለው እንጂ ኢህአዴግ ከመንግስት በማውረድ አይደለም። መንግስት ደግሞ መምራት አቅተኛል አላለም፣ ዜጋውም መምራት አቅተታል አላለም። ጥያቄ ነው እያነሳ ያለው እንደዚህ ይደረግልን እንደዚህ እየደረግልን። ይሄ ኤክስትሪሚስት የሚያነሱ ለምሳሌ ባንዲራ ላይ ያለመቀበል ምናምን በጣም ጥቂቶች ናቸው። ደግሞ እነሱ መመታት ነው ያለባቸው። እንዲሸነፍ ነው ማድረግ ያለብን እንጂ ለእነሱ ተብሎ መንግስት አይወርድም። ምክንያቱም አሁን እኔ ለምሳሌ ፌዴራሊስት የሆነ አስተሳሰብ ነው የምቀበለው። በዛ መልኩ ነው ኢትዮጵያ ውስጥ መኖር የምችለው። ይሄ ሌላው ብሄር እንትን አልቀበል የሚል ሀይል ወደ መንግስት አይደለም ጥያቄ እንዲያነሳ እንኳን አልፈቅድም በዚህ መልኩ ማለት ነው። ግን ያው እንግዲህ ምንም ማድረግ ስለማይቻል ነው እያነሳ ያለው። ስለዚህ ወደዛ የሚያስኬድ ነገር የለም። የሽግግር መንግስት የምናምን የሚባል ያን ያህል እንትን ያለበት የለም። ቢኖርም ነው የምልሽ እንደዛ አይነት ችግር ካለም ፕሮሰሱ ነው ማስተካከል እንጂ ኢሚዲየት መጥቶ የሆነ ውጭውን አሁን ለምሳሌ ዶክተር አረጋዊ የሚያነሳው ከሌለች ብሎ እኔ በጣም አደንቀው ሰው ነው እሱ ካለኝ ታሪክ በትግል ውስጥ ምናምን የነበረበት። ግን አሁን እዛ ቁጭ ብሎ የሽግግር መንግስት አቋቁሞ መጥቶ ሊመራን ነው። ከዛ አሁን ባለው አመለካከት የኢትዮጵያ ህዝብ ሲቀብ ይቀበለዋል ኢሚዲየት። ከዛ ተነስቶ ከአሜሪካም ከስዊዘርላንድ ወይም ከሆላንድ መጥቶ ቤተ መንግስት ሊገባ ነው የሚያስበው። በዛ መልኩ ዲሞክራታይዝ ያደርገዋል ሂደቱ ካልተስተካከለ ኢሚዲየት መጥቶ የሽግግር መንግስት ተቋቁሞ ዲሞክራታይዝ ያደርገዋል እንደዛ ነው ብለው የሚያነሱ እነሱ ምንድን ነው ጀስቲፊኬሽን ናቸው የሚያብራሩት የሚያመጡት ነገር ምንድን ነው? ሂሬንዘር ያሉ ጥያቄ የሚያነሱ ተሰብስቦ መንግስት ያቋቁማል የሽግግር መንግስት በቃ ዲሞክራሲ ይመጣል ብለው ነው የሚያስቡ። በዛ መልኩ ይሆናል። ምንም ለውጥ ሊኖረው አይችልም። ሂደቱ ህዝብ ድርጅቶች፣ የምሁራን፣ የወጣቶች መድረኮች፣ ፈሮሞች ምናምን ይኖሩና በዚህ ሂደት ሁኔታውን ማመቻቸት ዜጎች የመሰላቸው እንዲናገሩ፣ እንዲጽፉ፣ እንዲደራጁ መንግስት ላይ ተጽዕኖ እንዲፈጥሩ በሂደት ህዝቡ ደግሞ መንግስት ላይ እምነት የሌለው እንደሆነ እየገለጸ እያመነ ከዛ ለማን እንዲመርጥ ኢህአዴግ የሚያወርድ ከሆነ ሌላ ከሱ የበለጠ የዲሞክራቲክ የሆነ ቫልዩ ሴቶች ያሉት ፓርቲ አመራርም በዛው ልክ ያሉበት እነማን እንደሚመጡ የሚያይበት የሚያውቅበት ስለዚህ ከኢህአዴግ ይሄ ይሻለኛል ብሎ የሚያምንበትና ወደ መንግስት ሲመጣም የሚቀበልበት እየፈጠርን ስንሄድ ሂደቱ ማመቻቸት በዛ መልክ ኢህአዴግ የሚቀይር ከሆነ ሊቀይር ይችላል። በኋላ ከሆነ ከአምስት ዓመት በኋላ በዛ በፎርማል እንትኑ ማለት ነው። ኢህአዴግ ነው የሚሻለኝ ከአካባቢያቸው ኃይሎች ኢህአዴግ ነው የሚሻለኝ የሚለው ካለ ደግሞ ይላል። ግን ፕሮሰሱ አሁን ባለፉ ምርጫዎች ለምሳሌ ካሁን 100% ያሸነፈበት ኢህአዴግ የነበረ ሂደት አይነት ከሆነ ዲሞክራቲክ አይደለም። ኢህአዴግ በብዙ መልኩ ለሱ በሚመቸው መልኩ ስለሚመራው ደስ ብቻ ነው አማራጭ ሆነ የሚታይ። ስለዚህ ሌላ አማራጭ ስላላየ ኢህአዴግ ይመጣል። እዙ ግን ሌላ አማራጭ ያያየ ኢህአዴግ ላይ የተሻለ ብሎ ከሆነ ለጅትሜት ይሆናል፣ ኢህአዴግ ይቀጥላል።
የቀድሞ የፓርላማ አባል አቶ ግርማ ሰይፉ የሽግግር መንግስት ማቋቋም የሚለውን ሐሳብ ምክንያት አስቀምጠው ቢቃወሙም የኢህአዴግ መንግስት ባለበት ሁኔታ የስርዓት ማስተካከያ ነው የሚያስፈልገው በሚለው የአቶ ጌታቸው አረጋዊ ሐሳብ ግን አይስማሙም።
አሁን ኢትዮጵያ ውስጥ ያለውን ነባራዊ ሁኔታ ስናየው በምንም አይነት በመዘኛ አሁን ያለውን ችግር መፍታት አቅም ያለው ስርዓት አይደለም አሁን ያለው ስርዓት። ስለዚህ ይህንን ስርዓት ቀጥሎ አክሙ ምናምን አቆይቶ ለውጥ ያመጣል ብሎ ማሰብ ስህተት ነው የሚሆነው። ስህተት የሚሆነው እንዴት ነው? ራሱ የፈጠረውን ችግር ራሱ ጥሩ ነገር እሰራለሁ ብሎ የሰራውን ስህተት ራሱ ለማረም የሚችልበት የአስተሳሰብ ደረጃ ላይ የደረሱ አይደለም። ምናልባትም ይሄ ተፈጥሯዊም ጭምር ነው። አንዳንድ ጊዜ አንዳንድ ነገሮችን አንቺ ስትሞክሪያቸው ከተሳሳች ሌላ ሰው ሊያየውና ሊያስተካክለው የሚችልበት ሁኔታ ይኖራል። እኔ የምለው ያለሁት ምንድን ነው፣ ይሄ አሁን የፈጠረውን ችግር ራሱ ኢህአዴግ ነው የሚፈታልኝ የሚል ከሆነ የኢትዮጵያ ህዝብ ለኢህአዴግ መልሶ ይስጠው ስልጣኑን። ግን ይህንን ስልጣኑን የኢትዮጵያ ህዝብ እንዲሰጠው ግን ያልተጨበረበረ ትክክለኛ የሆነ ምርጫ የሚካሄድበትን መድረክ መፍጠር አለበት ነው መሆን ያለበት እያልኩ ያለሁት እንጂ ኢህአዴግማ ይህንን እንትን ሊፈታ አይችልም። ሊፈታም ስለማይችል ነው በራሱ ሰዎች ተባብረው ይህን ችግር እንዴት እንፍታ የሚል የሽግግር ሀሳብ መኖር ያለበት። እኔ ያዋጣል ብዬ የማስበው የምመክረውም አንደኛ የኢትዮጵያ ህዝብ ይሄ መንግስት አሁን የጀመረውን የተፈጠረውን ችግር መፍታት የሚያስችል ቁመና የሌለው መሆኑን ተረድቶ አሁን የጀመረውን ጫና አጠንክሮ መቀጠል አለበት። ጫናውን አጠንክሮ መቀጠል አለበት ሲባል በተቻለ መጠን የሰው ልጅ ሳይሞት ነው። እስካሁን ሰላማዊ ሰልፎች ሰዎች ሰው ገለዋል የሚባል አልሰማሁኝም። ሰው እየገደለ ያለው መንግስት ነው። መንግስት ከዚህ እንትኑ መታቀብ ይኖርበታል። ህዝቡ ግን ጥያቄውን ልክም ይሁን ልክም አይሁን የፈለገውን ከሰማይ በታች ሊጠየቁ የሚችሉ ነገሮችን በሙሉ ለመጠየቅ መብት ያለው መሆኑን አውቆ ይህንን ጥያቄዎቹን በተከታታይ በማቅረብ ጫና ማድረግ አለበት መንግስት ላይ። ተቃዋሚ ፓርቲዎች ደግሞ ራሳቸውን ማዘጋጀት አለባቸው። አሁን ይህንን ጥያቄ ስትጠይቅኝ ቴሌቪዥን ከመቀየሬ በፊት በቴሌቪዥን የሆነ ነገር እያየሁ ነበር እና ቀልደኛ የሆኑ ፓርቲዎች አሉ እኛ ሀገር ውስጥ። እነዚህ ቀልደኛ ፓርቲዎች አንድም አባል ሳይኖራቸው አባላቶቻችን ከዚህ እንዲታቀቡ እንሰራለን ይሉሻል። ምንም እኮ አባል የላችሁ። ስለዚህ ከእንደዚህ አይነት ፌዘኛ የፖለቲካ ጨዋታ ወጥተው የእውነት ለኢትዮጵያ ፖለቲካ ለውጥ ሊያመጡ የሚችሉ የፖለቲካ ፓርቲዎች የሚደራጁበት የፖለቲካ ምህዳር መፈጠር ይኖርበታል። እየተጠየቀ ያለው በጣም ከባድ ጥያቄ አይደለም። እየተጠየቀ ያለው ህገ መንግስት ላይ የተቀመጡትን የዜጎችን የመደራጀት መብት እንዲያከብር፣ የንግግር ነጻነት እንዲያከብር፣ አላግባብ ያሰራቸውን ሰዎች በመፍታት የፖለቲካ ሜዳውን ለሁሉም እኩል የሆነ ማድረግ ይኖርበታል። ይህንን በሚያደርግበት ጊዜ ይቅርብህ ያለው መጥፎ ስራዎቹን ነው። ማፈንህን ተው፣ በደህንነት ዜጎችን ማሳለፍ ተው፣ ፓርቲ የሚደግፉ ሰዎችን በግብር ማስጨነቅ ተው። ትክክል ያልሆኑ በይፋ የምናውቃቸው ግን አላደረግኩም እያለ የሚክዳቸው ነገር ግን እያደረጋቸው ያሉትን ነገሮች ነው እንዲያቆም እየጠየቅ ነው ያለ ነው። ልጆቻችንን አንድ ነገር ሲያጠፉ የምንመክረውን አይነት ምክር ነው አሁን መንግስትን እየመከርን ያለ ነው። ምክንያቱም አሁን እያሳየ ያለው ጸባይ የልጅ የሆነ ስለመጣብን ማለት ነው። ስለዚህ የሚያጠፋቸውን ነገሮች እንዲያቆም ነው የሚጠበቅበት። ስለዚህ ሁሉም በዚሁ መስመር የምንሰራ ቢሆን መንግስትም ጫና ውስጥ ገብቶ ይህንን ነገር ለመቀበል ይገደዳል። ይህንን የማይቀበል ከሆነ ግን የግዱ ያኛውን ይቀበለዋል። በግድ መቀየር የሚባለውን ነገር ይቀበለዋል ብዬ ነው ማምነው እኔ።
ዶክተር አረጋይ በርሄ በበኩላቸው የሽግግር መንግስት ማቋቋም የሚለውን ሀሳብ በሁለት የተለያየ ምክንያት ለማይቀበሉት አስተያየት ሰጪዎች እና የኢህአዴግ ስርዓትም ባለበት ሁኔታ መሻሻል ይችላል በሚለው ሀሳብ ላይ አስተያየት ይሰጣሉ።
አንደኛ ነገር ህዝቡ በቃኝ የኢህአዴግ አገዛዝ ብሏል። መቼ ብትይኝ በ1997 ዓ.ም ለምሳሌ ብናይ 1 ሚሊዮን ህዝብ ሰልፍ ወጥቶ ነው በቃኝ ያለው። ከዛም ቀጥሎ እንግዲህ ሌላው እናሳጥረውና አሁን ያለው ሁኔታ ሙሉ የኢትዮጵያ ህዝብ በሙሉ ከዳር እስከ ዳር ተነሳስቶ በቃኝ ያለ ነው። ለዚህም እየተጨፈጨፈ ነው። ተደብድቦ ታስሮ በየቤቱ እንዲቆይ የተደረገበት ሁኔታ ነው ያለው። ስለዚህ ይሄ መንግስት ይተካ ማለት የመላው የኢትዮጵያ ህዝብ ጥያቄ ነው። የህዝቡ ጥያቄ ስለሆነ መቀበል ያለብን ይመስለኛል። የሽግግር መንግስት እንዴት ነው የሚቋቋመው? እነማን ናቸው የሚያቋቁሙት? የሚል ጥያቄ ያስቸገራቸው ሰዎች ካሉ ደግሞ መልሱ ቀላል ነው። የሽግግር መንግስት እንዳውም ከማን ነው መምጣት ያለበት? ለሀገሪቱ ሀሳቢ ከሆነ ከኢህአደግ መምጣት ነበረበት። የሽግግር መንግስት ይቋቋም ማለት ደግሞ የኢህአደግን ስልጣን ወርዶ ያኔ የሚፈጠረው ስብስብ የሚመራው ስርዓት ይፈጠራል ማለት ነው። ይሄ ማለት ደግሞ በዛ በሽግግር ወቅት ኢህአደግም ከፈለገ ሊሳተፍ ይችላል። ግን አሁን እድሉን እያጠበበው ነው፣ ለራሱ ለመሳተፍም እድሉንም እያጠበበው ነው። ሆኖም ግን አገሪቱ በሰላም እንድትሸጋገር ወደ ተረጋጋ ስርዓተ መንግስት እንድትገባ ቢሳተፍም እንደ አማራጭ ልናየው እንችላለን። አለዚያ ግን እነዚህ እስካሁን ሲታገሉ የቆዩ ኃይሎች መልክ ያለው ስብስብ ፈጥረው የሽግግር ጊዜያዊ ነው ማለት ነው የመሸጋገሪያ መንግስት ሊፈጥሩ ይችላሉ። ይሄ ደግሞ ከየትም ሀገር ተሞክሮ ለን ሀብታም ተሞክሮ ስላለን ያንን ተሞክሮ ተግባር ላይ ማዋል የሚቻል ይመስለኛል። ውጭ ያሉ ኃይሎች ላይ ደግሞ አገሪቱ ውስጥ ለሚደረገው እንቅስቃሴ አስተዋጽኦ እያደረጉ ያሉ ኃይሎች ናቸው። እነዚህ ኃይሎች ሀገራቸው መግባት ስላልቻሉ መንግስት በሚፈጥረው ተጽዕኖ ምክንያት ውጭ እንዲኖሩ የተገደዱ ኃይሎች ናቸው እንጂ የሀገራቸው ሁኔታ የማይከታተሉ የማያውቁ ከህዝቡ ጋር ቀጥተኛ ግንኙነት የሌላቸው ሆነው እንዳልሆኑ ላረጋግጥ ወዳለሁ። ኢህአደግ ራሱን እንዲያሻሽል በተደጋጋሚ ጊዜ ጥሪ ቀርቦለታል፣ ከህዝብ ቀርቦለታል፣ ከተለያዩ ድርጅቶች ቀርቦለታል። ግን አልተቀበለውም፣ ረግጦት አልፎታል። ስለዚህ ዘላለም ኢህአደግ እየጠየቁ መኖር ከሞኝነት የሚያስቆጥር ይመስለኛል። ወይም ደግሞ በሌላ አቅጣጫ ስናየው የኢህአደግን እድሜ ለመቀጠል የሚደረግ ስራ ሊሆን ይችላል። ስለዚህ ይሄ መንግስት ራሱም እንዳመነበት በስብሰዋል። ሌሎች ሀገሮች እኮ የመንግስትን እድሜ ገድበው ህገ መንግስታቸው ላይ የሚያሰፍሩት ለምሳሌ 4 አመት ወይም 8 አመት ከዛ በላይ መሄድ አይጠበትም ብለው ገደብ ሰርተው የሚሄድበት እኮ ያለ ምክንያት አይደለም። ምክንያቱም ስልጣን ላይ መቆየት ምን አይነት ተጽዕኖ እንደሚፈጥር ባለስልጣኖቹን ምንኛ እንደሚያዋልግ በደንብ ጠንቅቀው ስላወቁት ነው። ታዲያ ደግሞ 25 አመት ነው ስልጣን ላይ ያለው። ስለዚህ ይሄ ራሱ ባመነበት የበሰበሰ መንግስት ይቀጥል ማለት ሌላ አባዜ ያለው ነገር ካልሆነ በስተቀር ለኢትዮጵያ ሕዝብ ይጠቅማል ብሎ ማሰቡ እና ሀገራችንን ሰላም ያመጣል ብሎ ማሰቡ ትክክል አይመስለኝም።
የጋራ እንቅስቃሴ ለአዲሲቷ ኢትዮጵያ ስራ አስኪያጅ አቶ ኦባንግ ሜቶ የኢትዮጵያ ጉዳይ እጅግ አሳሳቢ በመሆኑ ለዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ የማሳሰቢያ ደብዳቤ መላካቸውንና መልስ እየተጠባበቁ መሆኑን ይናገራሉ።
የአገሩ ችግር ሁላችን እንደምናቅ እናቃለን ማለት ነው። እና ለኦባማ ያስተላለፍነን መልእክት እሱ ነው። አሁን ኢትዮጵያ እንደ ሊቢያ፣ እንደ የመን፣ እንደ ሲሪያ፣ እንደ ኢራክ እንዳይሆን ኦሬዲ ቢን እንደ ደቡብ ሱዳን ወደዛ ደረጃ ሳይደረስ በፊት ያለን የአሜሪካን ፖሊሲ ማስተካከል አለበት ማለት ነው። በአንድ ላይ ደግሞ እዛ ጋር የጠቀስነው ምንድን ነው? ኢትዮጵያ ውስጥ ያለ መንግስት በአሜሪካ መንግስት የሚደገፍ ስለሆነ አሜሪካዎች አላፊነት አላቸው። የኢትዮጵያን ፕሮብለም ውስጥ እንዲገባ፣ ችግር ውስጥ እንዲገባ ነገሮቹ ከቁጥጥር ውጪ ሳይሆን በፊት ያለን ፖሊሲ መለወጥ አለበት።
ከቀናት በፊት በአዲስ አበባ፣ በኦሮሚያ፣ በአማራ ክልል የተቃውሞ ሰልፍ መደረጋቸውን በዚህም በጸጥታ ኃይሎች በተተኮሰ ጥይት ወደ 100 ሰው መሞቱን ሀገሪቷም ውጥረት ውስጥ እንዳለች ነዋሪዎችንና ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶችን ጠቅሰን መዘገባችን ይታወሳል። በተነሱ ጥያቄዎች ላይ አስተያየት የሰጡኝን 4ቱንም እንግዶች እያመሰገንኩ በቀጣይም በሌሎች የሀገሪቱ ጉዳዮች ላይ ያላቸውን ሀሳብ ይዤ ለመመለስ ጥረት አድርጋለሁ። ጽዮን ግርማ ለአሜሪካ ድምጽ ሬዲዮ ጣቢያ ዋሽንግተን ዲሲ።
ዝግጅቶቻችንን ከዌብሳይታችን amharic.voanews.com ወይም በእጅ ስልኮቻችሁ voa.horn.mobi ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር voa amharic ብላችሁ ተከተሉን፣ ተነጋገሩ፣ አስተያየቶቻችሁን አንሸራሽሩ። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት VOA 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት ተኩል እስከ ምሽቱ 2 ሰዓት በ19 እና በ49 ሜትር ባንድ በ6080 እና በ15580 ኪሎ ሄርትዝ አጭር ሞገድ የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብ ብላችሁን ስርጭት እንድታደምጡን ጋብዛለን። እንዲሁም ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በመካከለኛ ሞገድ 1431 ኪሎ ሄርትዝ ላይ ማለን ጽዮን ግርማና ሰለሞን አባተንን በዚህ ምሽት አብረናችሁ ያለነው። ከመሰናበታችን በፊት ከባልደረባዬ ከሱራፌል ሽፈራው ከዲጄ ፋትሱ ግብዣዎች አንድ ጣል ላድርግላችሁ። ዘ ስክሪፕት ከሚጫወቱት ሆል ኦፍ ፌምን ነው። Yeah, you can be the greatest, you can be the best, you can be the King Kong banging on your chest. You can beat the world, you can beat the war, you can talk the guy, go banging on his door. You can throw your hands up, you can beat the clock, yeah. You can move a mountain, you can break rocks. You can be a master, don't wait for luck. Dedicate yourself and you can find yourself. Standing in the Hall of Fame, yeah. And the world's gonna know your name. You can run the mile, you can walk straight through hell with a smile. You could be the hero, you could be the gold, breaking over records you thought never could be broke. Yeah, do it for your people, do it for your pride. Never gonna know, never even try. Do it for your country, do it for your name. Cause there's gonna be a day when you're standing in the Hall of Fame, yeah. And the world's gonna know your name.
Be believers, be leaders, be astronauts, be champions, be true seekers. Be believers, be leaders, be astronauts, be champions, be true seekers. Be believers, be leaders, be astronauts, be champions.